Bambino COA.
ሰላም ጤና ስጥልኝ እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ጥቅምት 15 2014 ዓ.ም ተምረት የጋቢና ቤ መሰናዶ ጀምሯል መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማራ ጋር በመሆን አብራችሁ ዘልቃለሁ ለዛሬም ልክ እንደተለመደ ሁሉ በሳምንት ውስጥ ከተደመጡ መርሃ ግብሮቻችን መካከል ተደግመው ቢሰሙ ይጠቅማሉ ይበጃሉ ያልናቸውን መራርጠን ይዘንላችኋል አብራችሁን ብትሆኑ ባክግራውንድ እንጋብዛለን በዚህ ሳምንት ልንጋብዛችሁ የወደድነውና ቀዳሚ ያደረግነው የሐኪም ኪሩቤል የዩቲዩብ ገጽ መስራች የሆነውን ዶክተር ኪሩቤል ተስፋዬ ነው። ዶክተር ኪሩቤል ተስፋዬ ከጅማ ዩኒቨርሲቲ የተመረቀ ሲሆን በባርሴሎና ዩኒቨርሲቲም ከተጀመረ ጥቂት ዓመታትን ያስቆጠረና አዲስና ለየት ያለ ትራንስሌሽናል ሜዲሲን የተሰኘ ዘርፍ አጥንቷል። ከሐኪም ኪሩቤል ጋር ቆይታ አድርጌ የነበረ ቀጥሎ ይሰማል።
ያው ታቀልሽ ብዙ ሰው በኢትዮጵያ ትምህርት ወረቀት ወይም ኳሊፊኬሽን ዲግሪ እናንተ ውጪ ትምህርት ፈልጎ መግባቱ ላይ ብዙ ክሊር የሆነ ኢንፎርሜሽን የለምና ከፍላጎት ያንስቶ ትምህርቱን መፈለጉ ላይ ምናምን ሁሉ ነገር ራሴ ነኝ ያደረኩት ኤጀንሲ ምናምን ጋር አይድኩኝምና ትምህርቱን መፈለጉ በራሱ ራሱን የቻለ ኤክስፒሪየንስ ነበር። ምን ዶክመንት ያስፈልገኛል ዲግሪውን ኦተንቲኬት ማድረጉ ይሄ ሪኮመንዴሽኖች ማጻፉ እነዚህ አዳዲስ ነገሮች ናቸው ለኛ ዩኒቨርሲቲ ሰምተንማ ናቆ ነገርና እሱ ማረጉ በራሱ ራሱን የቻለ ኤክስፒሪየንስ ነው። እዚህ ደግሞ ከመጣሽ በኋላ የትምህርት ስርዓቱ ይለያልና እሱ ራሱን የቻለ ስትኖሪ ደግሞ ራስን ችሎ መኖር እንደ ኢትዮጵያዊ ብዙ ያለ መድኖ ስራም አለ አይደል ራስን ማስተዳደር አብሱሉ መብላቱና እሱ ራሱን የቻለ ነው ከአካዳሚክ ነገሩ በተረፈ ማለት ነው። አካዳሚካሊ ግን በጣም ብዙ ነገር ያየሁበት አመት ነው። ከሁሉ በላይ ግን ያምን የነበረውን ምርምር የሚያደርጉ ሆስፒታሎች ነጮች ናቸው በብዛት የሚያደርጉት አይደለ በሽታዎች ላይ እኛ በምናምናቸው ደረጃ ማለት እኛ አሁን የሆነ በሽታ ሲኖር ነጮች ተመራምሮ ያመጡታል ብለን በምናምነው ደረጃ እነሱ የኛ ችግር ላይ እንደማይመራመሩ የተረዳሁበት አመት ነው በትልቁ። እና ይሄ ነበር ኤክስፒሪየንስ የስባዩ ባጭር መስመር ስባቸው
ጥሩ ነገር ያነሳ ይመስለኛል። እስቲ ምሳሌ ስጠኝ ለሱ።
ምሳሌ እነሱ እጅ ላይ የሚገኙ ብዙ አድቫንስድ የሆኑ የሜዲካል የላብራቶሪ ቴክኒኮች አሉ። ከሱ ጋር ተያይዞ ነው በሽታው የሚመጣው እና ይለያያል ነው ባጭሩ የበሽታዎቹ አይነት እና ያንን ነገር ለኛ ሀገር ስትወስድ እነሱ እጅ ያለውን ቴክኖሎጂ ለኛ ሀገር ሁን ብለሽ ምርምር ብትሰሪበት ብዙ ለውጥ ያለ። እኛ ሀገር ለምሳሌ ፊስቱላ የሚባል ችግር አለ። ብዙ ሰው በኢትዮጵያ በዓለም ትልቅ ሆስፒታል የሚገኘው ኢትዮጵያ ውስጥ ነው አይደለ? እሱ ለእኛ ችግር ነው። እሱ ግን አያውቁትም ብልሽ መሳሳት አይሆንብኝም። እዚህ ያንን ደግሞ ሶል ብለ ያደረግ የሚችል ያው ስቴም ሴል ብልሽ ያው ብዙ ሰው ሊረዳ ይችላል። ስቴም ሴል የሚባል አዳዲስ ቴክኖሎጂዎች አሉ አሁን የመጡ ከአራት አመት በፊት ምናምን የመጡ እና እነሱ ነገሮች አሁን ለዛ ነገር ብትወስዱ እኛ ጋር ያንን ችግር ይፈቷል። እኛ ግን ቁጭ ብለናል ደግሞ ያንን ችግር ይፈቱልናል እነሱ ብለን። እነሱ አሁን ያንን ቴክኖሎጂ የሚጠቀሙበት ኦርጋን ለመቀጠል የተቃጠለ ሰው ለማሻል ወር ደግሞ ስኳር ታማሚ የሆኑ አልሰር ዴቨሎፕ ያደረገ ሰው እንደዚህ አይነት ሰውን ለማከም ነው። ግን ያን ችግር ደግሞ ብትወስዱ የእኛ ትንሽ ይሄ ነገር ነች እና በጣም በትልቁ ሊፈታልን የሚችሉ ቴክኖሎጂዎች እጃቸው ላይ አሉ። በደንብ
መልካም። ብዙ ተማሪዎች ፒኤችዲ ወይም ደግሞ ሌላ አይነት ነገር ይቀጥላሉ። አንተ ግን ከመቀጠል ይልቅ መመለስን መርጠሃል። ለምን ያንን አደረክ?
ኢትዮጵያ ተመልሼ ነው መስራት የምፈልገው አንደኛ። ሁለተኛ እሱን ለማድረግ የሚያስችለኝ ነገር አላገኘሁም እዚህ ማለት የእነሱ በሽታዎች ላይ እየሰራሁ እዚህ ፒኤችዲ መስራትና መቀጠሉ የእኔ አላማዬም አልነበረም እና አንደኛ ለዛ ነው። ሁለተኛ ብዙም ሳላገለግል ነው ኢትዮጵያ ወደ ትምህርት ውስጥ የገባሁት እና ተመልሼ ማገልገል ሁለተኛ ኮቪድም ጊዜ ላይ ሳላገለግል ያለፉ ትምህርት ላይ ሆኜ እና እሱንም ጊዜ ይፈልገዋለሁ መመለሱን እና በመጨረሻ ደግሞ የተረዳሁት ያንን እኔ የነበሩኝን የመጨረሻ ጥያቄዎች ለመፍታት የሚያደርገኝ ኢትዮጵያ ውስጥ ያለ የምርምር ተቋም መኖር አለበት። ያንን የተረዳሁት አንድ ሰው መማሩ ወደ የተወሰነ ሰው መማሩ ሳይሆን በትክክል የምርምር ተቋም የእኛን ችግሮች የምንፈታበት የምንመራምርበት ተቋም ያስፈልጋል። እሱ ደግሞ በዛ ደረጃ የለን። እሱ ተደማምሮ ነው እዚህ ፒኤችዲን ላለመቀጠል እንትን ያልኩት።
እንግዲህ በኮቪድ ጊዜ አላገለገልኩም ብለሃል፣ ግን በኮቪድ ወቅት ደግሞ ዩቲዩብ ላይ የራስህን ገጽ ፈጥረ የተለያዩ መልእክቶችን ስታስተላልፍ ነበር። ከዛም በኋላ ቀጥለህበታልና ይሄ የዩቲዩብ አላማ ምን መስረቱ ምን ነበር?
ያ የዩቲዩብ እንዳልሽው እንደ አመት ከመናውን በደም ዩቲዩብ ቪዲዮዎች እየሰራሁኝ እየለቀቅኩኝ ነበር። ያም የተወለደው እዚህ ሆኜ ትምህርት ላይ ሆኜ የኛን ዜና የሞተውን ሰው ስታይ እሱም የሚወልድብሽ ቁጭት አለ ለአገልግል የሚለው። ከዛ ግን ከጀመርኩት በኋላ አሁን ኮቪድም ረገብ ካለ በኋላ ብዙ ነገር ተረድቻለሁ። በዋናነት ግን እየሰራሁ እንድቆየው ያደረገኝ እየለቀቅኩ እንድቆየው ያደረገኝ አንቺ በውጭ ሀገር እንደመሆንሽ የምትታዘቢው የማህበረሰቡ የጤና ንቃት አለ፣ የጤና እውቀት ንቃት አለ። ለምሳሌ መንገድ ላይ ውሃ እየጠጣ ውሃ ቦትሉን ይዞ የሚሄድ ሰው ታያለሽ። ኮረ የሚሮጥ ሰው ታያለሽ ጠዋት ተነስቶ። ወይ ደግሞ ስለ እንቅልፋቸው ማይንድ ፉድ ነው ላይ ይህን ዚያክ ሰዓት መተኛት አለብኝ ሲሉ ታያለሽ። እና እነዚህ ነገሮች የጤና እውቀት መጨመር የአንድ ማህበረሰብ መገለጫዎች ናቸው። ራስን ቴክር ማድረግ እና ብዙ ሰው ብዙ ነገር ማወቅ ይፈልጋል ስለ ጤና። እና እንዳየሽውም ቪዲዮዎቹ ላይ ኮቪድ ብቻ ነገር አይደለም፣ ስለ ሰልፍ ኬር ራስን ስለመንከባከብ፣ ስለ ጤና፣ ስለ ትምህርት። ምክንያቱም ጤና ስንለው ራሱ ደብሊውኤችኦም ዲፋይን እንዳደረገው የአካል የመንፈስ የማህበረሰብ ጤና ነው። ስለዚህ መንፈሳችን ጤነኛ መሆን አለበት፣ ማህበረሰባችን ጤነኛ መሆን አለበት፣ አካላችን ጤነኛ መሆን አለበት። እና እሱ ደግሞ ብዙ ፓኬጆች ስላሉት ሰውን ለማስተማር አንደኛ ደረጃ እና እኔ ደግሞ ፕሮሰሱንም እንጆ ያደረኩት እና ማቆሙ አይመስለኝም እየሰራሁት ነው።
አሁን እንግዲህ ወደ ሀገር ቤት ልትመለስ ነው። ስለዚህ ምንድን ነው እሱ ሀሳብ?
በጣም ጥሩ ጥያቄ ነው። እኔንም እያሳሰበኝ ያለ ጥያቄ ነው። እንደምታውቂው ኢትዮጵያ ውስጥ አሁን የሕክምና ባለሙያዎች በጣም ብዙ የስራ አጥ ባለሙያ አለ። ጓደኞቼ ራሱ ቤት የተቀመጡ ብዙ አሉ እና ለእኔ ጋራንቲ የሆነ ፒኤችዲ ቦታን ትቶ መሄድ በጣም እንትን የሚጠይቅ ውሳኔ ነው የነበረው። እዛ በተለይ ስራ በማይጠብቅብሽ ሁኔታ ላይ አንደኛ ማድረግ የምፈልገው ትምህርቴን መግፋት እፈልጋለሁ። አሁን ደግሞ ከምርምሩ ደግሞ ወደ ሆስፒታል ተመልሼ ሆስፒታል ስፔሻሊቲ መግፋት እፈልጋለሁ። እሱንም ደግሞ ማድረግ የፈለግኩት ከተቻለ የተሻለ ሀገር ማለት በደንብ ደህና ትምህርት የማገኝበት ሀገር ነው። ለእሱ ደግሞ መፈተን ያለብኝ ፈተናዎች አሉ፣ ጊዜ የሚፈጁ አንድ አመት። ቤቱ ታናሽ ልጅ ስለሆንኩ የማሳድገው የምገፋው የምደግፈው ሰውም ስለሌለ የመማር ነፃነቱ አለኝ በቤተሰቤ እና አሁን ሀሳቤም እንደዛ ነው። የመማር ትምህርቴን የመግፋት ነው። ኢትዮጵያ ሄጄ ፈተናዎች አሉ ቀኝ መፈተን የሚችላቸው እነሱን ተፈትኜ ደግሞ በውስጥ ደዌ መግፋት እፈልጋለሁ ትምህርቴን። ከዛ ግን ጎን ለጎን የማላቆመው በእርግጠኝነት እንዲሁም አሁንም በደንብ ኢንተረስት ዴቨሎፕ እያደረኩት ያለው ነገር ይሄ እንዳልሽው የዩቱብ እና ከዛ ጋር ተገናኝቶ ያለ ሰዎችን ማስተማር የሚለው ነገር በመጽሐፍም ኦልሬዲ ጀመርኩት አለ። በዋናነት ደግሞ ኮርሶችን ለስኳር አሁን አንድ ሰው እርግዝና ሲሆን ለእርግዝና ኮርስ አለ የሚሰጥ እሱ ነው። አንድ ፈርስት ኤድ ታውቂያለሽ፣ ሁሉም ሰው መውሰድ ያለበት ኮርስ ነው እና ያ ትልቅ ጋፕ ነው ማግኘው በእኛ ላይ በተለይ እንደዛ እነሱ ነገሮች ዩቱብን እያሳደግኩኝ ይህን እያደረኩኝ ፈተናኝ ተሰት ይሄ ደግሞ ለከፍተኛ ትምህርት ደግሞ መግፋት ነው ማስበው።
እሺ ሐኪም ኪሩቤል በጣም ነው የማመሰግነው። ያላነሳሁት ነገር ወይ መጨመር የምትፈልገው ነገር ካለ እባክህ።
አመሰግናለሁኝ እንግዳ ስላደረግሽኝ። ኢትዮጵያዊ ወጣት ሐኪም አንድ ቦታ ላይ ቀርቦ ደግሞ ሳያነሳው ቢቀር በጣም የሚያሳፍር ነገር አለ በዚህ ሰዓት። አንደኛ ምንድን ነው የኢትዮጵያ ተማሪዎች ስራ አጥ፣ አሁን ሐኪሞች ስራ አጥ መሆን በመቶ በመቶ የሎጂስቲክ ወይም ደግሞ የነገሮችን የማቅረብ እና የማስተካከል ችግር ስለሆነ ማንም ይህም ፕሮግራም የሚሰማ ሰው የሚመለከተው አካል ካለ እባካችሁ እነዚህ ልጆች አሁን ናችንም የሀገር ተስፋ ናቸው። እነዚህ ልጆች እኔ አብሬ ተምር ያሉ ብዙዎቻችን አንደኛ፣ ሁለተኛ፣ ሶስተኛ የምንወጣን ከልጅ ጀምሮ ያደግን እና ስፔሻል ትሪትመንት ይገባቸዋል ሳይሆን እንደ ሀገርም ተስፋ የተባሉትን ነገር ያደረጉ ልጆች ቁጭ ሲሉ ቤት ውስጥ በጣም ይከብዳል። በተለይ በጣም ይከብዳል እና እሱን ነገር ተናግሬ ማለት ፈልጋለሁ።
ስለዚህ ምን ይደረግ?
ብዙ የመፍትሄ ሀሳቦች ይነሳሉ እና እኔ በጣም ደግሞ ማምንበት ትልቁ ነገር እኔም በራሴ አይደንቲፋይ ያደረጉት የችግሩ ምንጭ ሕክምና እንደሌላው ሙያ አይደለም። አንደኛ በዋና ምክንያቱም የሰው ልጅ ላይ ነው የሚሰራው። ስፔንም የሆነ እኔ አሁን ከዚ ዓመት ስታንዳርድ አለ፣ የዓለም ስታንዳርድ አለ። ለምሳሌ ሆስፒታሎቻችንም ሶስተኛ ሆስፒታል ተርሸሪ ሆስፒታል መባል የማይገባ ሆስፒታል ከሆነ መባል የለበትም። አንድ ሐኪም መባል ከሌለበት መባል የለበትም። ስታንዳርድ ፈተናዎች አሉ፣ ስታንዳርድ ቼክሊስት አለ። አንድን ሆስፒታል ፕራይመሪ ሆስፒታል ስትዩ፣ ሴኮንደሪ ሆስፒታል ስትዩ። ስለዚህ እኔ የምለው በሰዎቹም ላይ በፋሲሊቲዎቻችንም ላይ ያለውን ስታንዳርድ መመለስ ከቻለ ምክንያቱም ያንን ናሽናል ስናረግ ብሔራዊ ያረግ ነው ከዛም አልፈን አሁን ክልላዊ ያረግ ነው የነዛን ነገሮች ስመስጠትና ያንን ኮምፕሮማይዝ ስናረግ ህዝቡ የሚቆጣል ባለሙያው የሚቆጣል እና እሱን እንደ አንድ ትልቅ የግሬጅም ጊዜ ቀደም ቢሆን እንደ ትልቅ ሶሉሽን የችግሩ መፍትሄ ነው ብዬ አምናለሁ።
ማዳመጥ ለምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪ የሁድ ምሽት መሰናዶና አብራችሁን ስለሆናችሁ እናመሰግናለን። ተከታዩ ያደረግነው ዘገባ ደግሞ ከአየር ንብረት ለውጥ ጋር ይያያዛል። የአየር ንብረት ለውጥ ጫና በተለያዩ የኢትዮጵያ ክፍሎች ላይ እየታየ ይገኛል። ስምኝሽ ቆየ በዚህ ዙሪያ ያጠናቀረችው ዘገባ ቀጥሎ ይቀርባል።
የ68 አመቱ አቶ ኒኔ ሆርሲሳ በመስራቅ ሸዋ አዳሚቱሉ ወረዳ ተወልደው ያደጉ ገበሬ ናቸው። በልጅነታቸው የነበረውን አካባቢ ሲያስታውሱም በጥቅጥቅ ደን የተሸፈነና ልዩ የተፈጥሮ ውበት የተላበሰ ከመሆኑ በላይ ዝናብ እንደ ልብ ይጥል ነበር ይላሉ።
በጣም ግሪን ኤሪያ ነበር። በጣም ክረምትም ሙሉ በሙሉ ነበር። እዚህ ህዝብ እንኳን ያውቃል ዝናብ አላቆረጥ ብሎ ሲመግሌዎች ወደ አንድ አካባቢ ላኪ ይሄዱና ዝናቡን ከኛ ላይ ቀንሱ ብሎ ሄዱ ያመለከቱበት ጊዜ እስከዛሬ ድረስ ሲዝለኛል። የበጋ ወራት ትንሽ ናት። ቢያንስ 5 ወይም ደግሞ 4 አካባቢ ነማኑ የበጋ ወራት ሰዎች ጤና ደግሞ ሰላምና ጤና ዱሮ ሰው ታሟዋቂ።
ባለትዳርና የስድስት ልጆች አባት የሆኑት አቶ ኒኔ ያ በልጅነታቸው በደን ተሸፍኖ የሚያውቁት መንደራቸው ተራቁቶ ወደ በረሃማነት መቀየሩ ያሳዝናቸዋል። በተለይ ደግሞ ዝናብ እንደቀድሞ ባለመጣሉ የተለመደውን በቆሎ በቀላሉ እንዳይዘሩ ስላደረጋቸው ቤተሰባቸው ስጋት ላይ መውደቁን ያስረዳሉ።
አያንዲ ነው ይሄ አመቱን በሙሉ ይታል ያገኘን ዘንድሮ በተለያየ ይታል ሁሉ ጊዜ እየቀነሰ ወደ መቀነስ እየተራመደ ነው። ደን የምታይ ክረምት መቀነስ፣ የኑሮ ውድነት፣ የአካባቢ ደን ደስ የሚለው ነገሮች በሙሉ ተቀንሰዋል። አየሩ ራሱን በድሮ የቀዘቀዘ ጤነኛ አይደለም። እየቀነሰ ወደ መቀነስ የሚሄድ ይመስለኛል።
የአየር ንብረት ለውጥ እያስከተለ ያለው የዝናብ መቀነስና የአካባቢ ሙቀት መጨመር አቶ ኒኔ የሚኖሩበት አዳሚ ቱሉ ወረዳን ጨምሮ ምዕራብ አርሲን እንዲሁም የአዋሳን ዙሪያ የሚያካትተው መካከለኛው ስምጥ ሸለቆ ላይ ከፍተኛ ተጽዕኖ እያደረሰ ነው። በተለይ የዝናብ መቀነስ ዋና ያካባቢው የሰብል ምርት የሆነው በቆሎ እንደልብ እንዳይበቅል በማድረጉ ማህበረሰቡ ባጭር ጊዜ የሚደርሱና አነስተኛ ምርት ያላቸውን እህሎች እንዲዘራ እየተገደደ መሆኑን የኢትዮጵያ ስነ ህዝብ ጤናና አካባቢ ጥበቃ ወይም በመጽሐረ ቃሉ ፒኤችኢ ኢትዮጵያ በመባል የሚታወቀው ጥምረት የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ አቶ አበባየው ካሳይ ነግረውናል።
በፊት ቢያንስ በቆሎ ከ3-4 ወር ድረስ ያልተቆራረጠ ዝናብ ይፈልጋል። አሁን ደግሞ የዝናብ መጠኑ ስለቀነሰ በ2 ወር አካባቢ የሚደርሱ ነገር ግን ምርታማነታቸው አነስተኛ የሆኑ የበቆሎ ዘሮችን ነው አሁን ባለፈው አመትና ዘንድሮ የዘሩት። ስለዚህ በአጭር ጊዜ የሚደርሰውን ፈልገው ሳይሆን ተገደው እንዲዘሩ ሆኗል ማለት ነው። ሌላው ደግሞ መዝራት እንዳለ ሆኖ ወደ ሌላ ሰብል መቀየር፣ ለምሳሌ ቦሎቄ፣ ጤፍ እና የመሳሰሉት። ነገር ግን እነዚህን እህል አይነቶች የበቆሎን ያህል ምርት አይኖራቸውም። ስለዚህ ግብርና ተለያይነት ወይም አግሮ ባይዳይቨርሲቲ የምንለው የሱም አይነት ይቀንሳል ማለት ነው።
ከምርት መቀነስ በተጨማሪ በመካከለኛው ስምጥ ሸለቆ ከዚህ በፊት ታይተው የማያውቁ የአዝእርት በሽታዎች መብዛታቸውም ገበሬውን ለከፍተኛ ችግር እንደዳረገው አቶ አበባየው ያስረዳሉ።
በፊት በአካባቢ ላይ በመካከለኛው ስምጥ ሸለቆ ቆላማ አካባቢዎች ላይ የበቆሎ በሽታ ያን ያህል አይታወቅም። ይህን በቆሎ ላይ የተለያዩ ኬሚካሎችን አይረጩ። አሁን ግን የተለያዩ ተዋሲያንና የተለያዩ በሽታዎች መምጣት ጀምረዋል ማለት ነው። ፈንገሶች፣ ዋግ እና የመሳሰሉት። ከዚህ ጋር ተያይዞ አሳደሩ የተለያዩ ፔስቲሳይዶችን ወይም ጸረ ተዋሲያንን ይረጫል። ጸረ ተዋሲያን ደግሞ ብዙ ጊዜ ዋጋቸው ከፍ ያለ ነው። ስለዚህ ለምርት ግብአት የሚያወጣው ወጪ ከበፊቱ በብዙ እጅ ጨምሯል። ይህን ስልሽ ሰው በጣም ትንሽ አድርጎ ሊያስበው ይችላል። 3-4 የራሱ የሚረጭበት ሁኔታ አለ። ስለዚህ ሰፋ ያለ መሬት ያለው አርሶ አደር ለግብአት ወይም ለእነዚህ ጸረ አረምና ጸረ ተዋሲያን ምን ያህል ወጪ ሊያወጣ እንደሚችል ያው መገመት ይቻላል። ምርቱም ቀንሶ ግን ለእነዚህ በሽታዎችና ጸረ ተዋሲያን የሚያወጣው ኮስት ሲጨምር ዞሮ ዞሮ ኔት ኢንካሙ የመቀነስ ሁኔታ አለ ማለት ነው።
አቶኒኔ እንደሚሉት ለጸረ ተዋሲያን ከመወጣው ወጪ በተጨማሪ ያፈር መሸርሸር ከግብዘው ደግዜ መሬቱን ለምነት እያሳጣው በመምጣቱ ገበሬው ማዳበሪያ ለመጠቀም ተገድዷል።
ድሮ ማዳበሪያ ማልፈልዱ ክረምት ባሱን ያታግዳል መሬቱ የድሮ አፈርና ያሁኑ አፈር የተለያየ የድሮ አፈር በጣም ሚኒራል እንትን ያለው ነው። ያሁኑ ግን በአመት በማዳበሪያ ተቀጥቶ ወይም ደግሞ ዝናባቸው ተቃጥሎ አፈሩ ራሱ ተቀይሯል እና ምርት እንደ ድሮ አይደለም እና
የአየር ንብረት ለውጥ ባስከተለው የዝናብ እጥረት ምክንያት በአዳሚ ቱሉ ወረዳ ብቻ በ2013 ዓመተ ምህረት በ3700 ሄክታር መሬት ላይ ተዘርቶ የነበረ እህል ሳይበቅል ቀርቷል። ከ13800 ሄክታር በላይ የሚሆን መሬትም ሳይዘራበት ቀርቷል። በዚህ ምክንያት በአካባቢው ድርቅ እየተባባሰ ሄዶ በአንድ ዓመት ውስጥ 9046 ከብቶች ሞተዋል። ከአመት በፊት በሰባት ቀበሌዎች ውስጥ ይረዱ የነበሩ 13590 ሰዎች ቁጥርም ወደ 20 ቀበሌዎች አድጎ አሁን 54010 ሰዎች እርዳታ ተጠባቂ ሆነዋል። አቶ ኒኔም በሚኖሩበት ሀገር ከብቶች የሚበሉ ታተው ሲሞቱ ማየት እጅግ ያሳዝናቸዋል።
ድሮ እንስሳት በጥንሳራ ያገኛሉ። እንስሳት ከሚሉበት ሰፊ መሬት አለ። ይህ እንደገና ኡርሙ የሚባል ከግራር ላይ የሚወርቁ ፍራፍሬዎች አሉ። ከእንጨቶች ላይ ቀርቶች እሱን ይበላሉ። በአሁኑ ጊዜ እንጨቶች ቀርቀሳም ሆነ አጆ ዶቶፊ የሚሰጡትን ዘሮች ከላይ ከራክሶ ከፍት የሚበላ አንድም ነገር ወደ መሬት ጠብ የሚል ነገር የለም። ከብቶች የሚበሉት የለም። በአሁኑ ጊዜ ከብቶች ሲታዩ በጣም የሚያሳዝን ነው። ከብት ጠግቦ አይገባም። አንደኛ መሬት የለም ሄዶ የሚበላበት። ከብቶች በራብ እያለቁ የሚበሉት ነገር የለም።
የአየር ንብረት ለውጡ ያስከተለው የምርት ማነስ ከሌሎች ሀገራዊ ሁኔታዎች ጋር ተደማምሮ በአካባቢው ማህበረሰብ ውስጥ ያደረሰውን የዋጋ ግሽበትም አቶ አበባየው እንዲህ ይገልጹታል።
አለኛ በአካባቢው በዋነኛነት የሚመረተው እንግዲህ ቀደም ብዬ እንደተናገርኩት በቆሎ ነበረ። ባለፈው አመት የበቆሎ ዋጋ ከነበረው ዘንድሮ በኦልሞስት ወደ እጥፍ የሚባል አካባቢ ጨምሯል። ባለፈው አመት ማክሲመም ወደ 1000 ብር ነው በኩንታል አካባቢ። አሁን ምናልባት በዘንድሮ አመት በተለይ የበቆሎ ምርት እዚህ አካባቢ ከመጥፋቱና ከመቀነሱ ጋር በተያያዘ ከ2000 እስከ 2500 አካባቢ በኩንታል ደርሷል።
የዝዋይ፣ ላንጋኖ፣ አብያታና ሻላ ሀይቆችን እንዲሁም በርካታ የዱር እንስሳትና እጽዋትን ጨምሮ ከፍተኛ የብዝሃ ህይወት ክምችት ባለበት መካከለኛው ስምጥ ሸለቆ የህዝብ ብዛት ቁጥር መጨመርና ያንን ተከትሎ የሚመጡ የእርሻ መስፋፋቶች ምክንያት እየተራቆተ መሄዱ ለአየር ንብረት ለውጡ ከፍተኛ አስተዋጽኦ ቢያደርግም አቶ አበባየው ባለም አቀፍ ደረጃ የካርበን ዳይኦክሳይድ ልቀት እያስከተለ ያለው የከባቢ ሙቀት መጨመርም የራሱ አስተዋጽኦ አለው ይላሉ።
ዓለም አቀፍ ደረጃ ያሉ የተለያዩ ግሎባል ዋርሚንግ ወይም ለዓለም ሙቀት አስተዋጽኦ የሚያደርጉ ለአየር ንብረት ለውጥ የሚያደርጉ ተጽዕኖዎች አስተዋጽኦ ያደርጋሉ። በሀገር አቀፍ ደረጃ የተለያዩ ቦታዎች የሚደረጉ እንደዚሁ ተፈጥሯዊ መናመን ለዚህም አካባቢ አስተዋጽኦ ያደርጋሉ። እዚህም አካባቢ ያለው ሁኔታ ለዚህ አካባቢ አስተዋጽኦ ያደርጋል።
አቶ አበባየው የአየር ንብረት ለውጥ በመካከለኛው ስምጥ ሸለቆም ሆነ በቀሪው የኢትዮጵያ አካባቢዎች እያደረሰ ያለውን ተጽዕኖ ለመከላከል የአየር ንብረት ለውጥ አይበገሬ የሆነ ማህበረሰብ መፍጠር እንደሚያስፈልግ ያሰምሩበታል። የቀሩ የተፈጥሮ ሀብቶችን ለመጠበቅና የተራቆቱትን መልሶ ለማልማትም መንግስታዊ ያልሆኑ ድርጅቶች እንዲሁም ማህበረሰቡ በተፈጥሮ ሀብት ጥበቃ ስራ ላይ ማተኮር እንዳለባቸውም መክረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ለምሽቱ በሶስተኛ ደረጃ ወደ መረጥ ነው መስተናዶ ደግሞ እንሻገር። ከወጣት የሳይክል ተወዳዳሪ ጋር ያስተዋውቀናል። ወጣቱ የድሬዳዋ ከተማ ነዋሪ ሲሆን አዲስ ቸኮል አነጋግሮታል።
ኪያ ጀማል የ12ኛ ክፍል ተማሪና የ18 ዓመት ወጣት ነው። በብስክሌት ስፖርት የድሬዳዋ ፖሊስ ክለብን በመቀላቀል ባለፈው ዓመት የኢትዮጵያ ሻምፒዮና ሲሆን ኢትዮጵያን በመወከልም በአፍሪካና ዓለም አቀፍ ውድድር መድረኮች መሳተፍ ጀምሯል። ለዚህ ጉዞ በዋናነት አባቱ ጀማል ረጎራ ትልቅ አስተዋጽኦ እንዳበረከተለት ይናገራል።
ያ አባቴ ጀማል ረጎራ ይባላል። የኢትዮጵያ 3 ጊዜ ብስክሌት ሻምፒዮናና እንዲሁም የ1980 እንደ አውሮፓውያን አቆጣጠር ኦሎምፒክ ተሳታፊ ነው። እንግዲህ ብዙ ታሪኮች አሉት አባቴ በብስክሌት ከ10 አመታት በላይ አሳልፏል። ይሄም ደግሞ ብዙ ጥይቶችና ሜዳሊያዎችን አምጥቷል። ለሀገርም ብዙ አገሮች ላይ አልጄሪያ ኦል አፍሪካን ጌምስ ማለት ነው፣ በጣሊያን በራሽያ የተለያዩ ሀገራት ላይ የብሔራዊ ቡድን ወክሎ በጥሩ ውጤት ብስክሌትን ሲጋልብ ቆይቷልና እኔም ደግሞ ወደዚህ ስፖርት የገባሁት የሱን ፈለጋ ይቼና ከህፃንነቴ ጀምሮ ሳይክል ይገዛልኝ ነበር ገና የ3 አመት ልጅ ያለው እና ሳይክል እንድለምድ በጣም ትልቅ አስተዋጽኦ አድርጎልኛል። ከዛም የሱን ሜዳሊያዎች ቤት ያሉትን የክብር ማሊያዎች ያያየው ነበር ያደኩትና በዚህ ነው የብስክሌት ፍቅር ቀስ በቀስ ወደ ውስጤ እያደረ ለካ 10 አመት ሲሆነኝ ነው ብስክሌት ለመጀመር የተገደድኩት ማለት ነው። መጀመሪያ ብስክሌት ውድድርን ያረኩት ያው 10 አመት ላይ ነው እና 10 አመት ላይ ደግሞ ትንሽ ከባድ ነበር። የመጀመሪያ ውድድሬ በጣም ፈታኝ ነበር። ውጤት ለማምጣት አዳጋች ሁኔታ ላይ ነበርኩኝ። ውጤት አላገኘሁም። ውጤቱ እንደውም ባልታወስ 15ኛ ይመስለኛል ወጣው። ግን ያው ከዛ ቀስ በቀስ ለመመድ እየሰራው ከሚበልጡኝ ልጆች ጋር አንድ ላይ እየሰራው ከኛ በላይ የነበሩ አሰልጣኞቻችን ጋር አንድ ላይ እየሰራን እያሻሻልኩ የመጣሁበት ጊዜ አለ። ይሄ ገባሁት ከሁለት አመት በፊት ነው በድሬዳዋ ፖሊስ ሳይክል ክለብ ውስጥ ብስክሌት ክለብ ውስጥ የታቀፍኩትኝ 2 አመት ሆኖኛል አሁን። እና የመጀመሪያው ውጤቴ እንደ ሀገር አቀፍ ድሬዳዋ ነው ያመጣሁት። አሜሪካ ውጤት ነው የሚባለው በ2013 ነው። ይሄ ማለት ባለፈው አመት ነው አዳማ ላይ በተደረገው የብሔራዊ ቡድን ማጣሪያ ለአፍሪካ ሻምፒዮን ማጣሪያ ማለፍ ብሔራዊ ቡድን ለመመረጥ እዛ ላይ 2 ውድድሮችን አድርገን ነበር። አንደኛው የግል ሰዓት ሙከራ ነው፣ አንደኛው ደግሞ የጎዳና ውድድር ነው። የመጀመሪያው የግል ሰዓቱን 2ኛ ነበር የወጣሁት። ከዛ በመቀጠል ያለው ደግሞ 1ኛ ነበር የወጣሁትና ያ ነው የመጀመሪያው ትልቁ ውጤት ለኔ አገር አቀፍ በሆነ ውድድር ላይ።
ኪያ ይህን አገር አቀፍ ስኬቱን ተከትሎ ባለፈው አመት ለመጀመሪያ ጊዜ በአፍሪካ መድረክ ኢትዮጵያን የሚወክልበት እድል አግኝቷል።
ከዛ ያው በዛው ውጤት መሰረት ተመርጠን ከድሬዳዋ 3 ልጆች የቡድን ያጋሮች አሉ፣ 2 ሌላ አሚር ጃፈርና ዘሪን የሚባሉ እና ከነሱ ጋር ነበር ግብጽ ሄር ነው። ግብጽም ሄደና አሪፍ ቆይታ ነበር። የመጀመሪያ የብሔራዊ ቡድን ተሳትፎ ነበር። እዛም ጥሩ ውጤት ነበር፣ 12ኛ እና 20ኛ ነበር የወጣሁትኝ። እግዚአብሔር ይመስገን አሪፍ ነበር። ብዙ የተማርኩበት ነው፣ ብዙ ልምድ የቀሰምኩበት ውድድር ነበር። ከዛ ከተመለስን በኋላ ደግሞ የኢትዮጵያ ሻምፒዮና ውድድር ነበረን ሞጆ ላይ ሰኔ አካባቢ 2013 እና እዛ ላይም የግል ሰዓት ሙከራውን 1ኛ ነው የወጣሁት።
ከወር በፊት ደግሞ በቤልጅየም በተካሄደው የዓለም ሻምፒዮና ተሳታፊ ሆኖ እንደጀማሪ ጥሩ ውጤት እንዳመጣ ይናገራል።
አዎ ከአንድ ወር በፊት ነው የዓለም ብስክሌት ሻምፒዮና በቤልጅየም ተካሂዶ ነበርና ለዛ ውድድር በኢትዮጵያ ሻምፒዮና ላይ ያስመዘገብኩትና ያው በዚህ አመት አገር አቀፍ ውድድር 2 ያደረግ ነው። በሁለቱም አመርቂ ውጤት አምጥቼ ስለነበረ በዛ ነበረ ተመርጬ እዛ ላይ ልሳተፍ የቻልኩትኝ። በወቅቱ የቤተሰብ ድጋፍ በጣም ከፍተኛ ነበር። የአየር ቲኬት ሸፍኖልኝ ነበር የሄድኩትኝ። እዛ ከገባው በኋላ ግን የዓለም ብስክሌት ፌዴሬሽንና የኢትዮጵያ ብስክሌት ፌዴሬሽን የሆቴልና የምግቡን ችለውኛል። ሌላም 2 ተጫዋቾች ነበር እዛ ላይ ተሳተፍ ነው በ19 በታችና 23 አመት በታች ኢትዮጵያን የወከልነው 2ታችን ነበር። እና በጣም ሀሪፍ ጨዋታ ነበር። እሱም ትልቅ ልምድ ያገኘውበት ነው። ከአለም ኮኮቦች ጋር ነበር የተወዳደር ነው። በጣም ሀሪፍ ነበር። ትልቅ ኤክስፒሪየንስ ነው ለኔ። ያው የመጀመሪያው ውጤት የግል ሰዓት ሙከራ ነው። የግል ሰዓት ሙከራው ላይ ከአለም 69ኛ ነው የወጣሁት። ከአፍሪካ የሰዓቱ 1ኛ ነው ሲታይ ከነበር ነው። ሞሮኮ፣ አልጄሪያ፣ ሳውዝ አፍሪካ፣ ኢትዮጵያና ሩዋንዳ ነበርን። ያው እኛ 2 ብንሆንም የተቀሩት 4 ያሰለፈም አለ እንደ ያላቸው የብር አቅም ነው። 3ም ያሰለፉ ሀገራቶች ነበሩ። ከዛ አንፃር 1ኛ ነበር የኔ ሰዓት እና ደስ የሚል ነው። 2ኛው ውድድር ላይ ደግሞ የጎዳና ውድድር 87ኛ ነው የወጣሁት። መጀመሪያ ውድድሩ ሲጀመር የመውደቅ አደጋ አጋጥሞኝ ነበር። ተነስቼ ያው ውድድሩን ለመጨረስ ጥረት አድርጌቻለሁ። 174 ተጫዋች ነበርን በአጠቃላይ ውድድሩ ላይ የገባ ነው ከተለያየ ዓለም እና የ2ኛው ውድድር ላይ ደግሞ ከአፍሪካ 3ኛ ነው ውጤቴ እና ደስ ይላል።
ኪያ ስለ ወደፊት ህልሙም ይናገራል።
ያው እግዚአብሔር ከፈቀደ የፕሮፌሽናል ህልም አለኝ። ከልጅነቴ ጀምሮ የነበረኝ ህልም ነው እና አሁን መንገዱ ተጀምሯል ብዬ ነው የማምነው። ይሄ የመጀመሪያ ስቴፕ ብዬ አምናለሁ እና ከዚህ በይበልጥ ጠንክሬ ሰርቼ ከማገኛቸው እድሎች ላይ በደንብ ተሳትፎን ያጠናክሬ የተለያየ ጥሩ ውጤት ለሀገሬም ጥሩ ውጤት ይዤ እንደምመለስና የፕሮፌሽናል ህይወት የማሳካት አላማ ነው ያለኝ። ያ ነው ትልቁ ግቤ እየሰራውትም ያለው ለዛ ነው። ሌላው ትልቁ ነገር ደግሞ የሀገሪን ባንዲራ በትላልቅ መድረክ ላይ እንግዲህ ዓለም ሻምፒዮን በያመቱ የሚደረግ ውድድር ነው። ከዚህ በላይ እንግዲህ ጠንክሬ ሰርቼ አንድ ቀን ወርቁን ሜዳ ላይ ማምጣት ህልም አለኝ።
ኪያ ጀማል በብስክሌት ውድድር ይህን ስኬት ሲያስመዘግብ ትምህርቱን ግን ችላ እንዳላለ ነው የሚናገረው።
ትምህርት ያው ከታች ጀምሮ የደረጃ ተማሪ ነኝ። ያው በትምህርቴ ቤተሰብ በጣም ነው የሚያግዘኝ ከአንድ እስከ 3 ማለት ነው። እና አሁን 10ኛ ክፍል ማትሪክ ፈተና አልነበረም በእኛ ጊዜ ቀርቶ ነበርና እዛ ላይ ውጤቴ አንደኛ ነበር የወጣሁት። ከዛ የፎርዝ ኳርተር ደግሞ ሁለተኛ፣ ሶስተኛ እንደዛ ነው ውጤቴ።
በብስክሌት ህይወቱ ፈርቀ ቀደደለት አባቱ ባሻገር ወላጅ እናቱም ውድድር ቦታ ድረስ አብረው በመሄድ ያበረታቱት እንደነበር ኪያ ይናገራል። ለዚህ ስኬቱ ግን የብዙዎች እጅ አለበት ባይ ነው።
እናትና አባቴ ትልቁን ድርሻ ያላቸው ይህን ስፖርት ከመጀመሪያው አንስቶ እንደወደውና ገብቼ ውጤታማ እንደሆነ ያደረጉኝ እነሱ ናቸው። እና በጣም ነው የማመሰግነው እናትና አባቴን፣ ወዳቸዋለሁ፣ አክብራቸዋለሁ ላሉ በዚህ አጋጣሚ ቃል የለኝም ለእነሱ ያለኝ ቦታ። እና ሌላው የድሬዳዋን ህዝብ በጠቅላላ ያለ በጣም ላመሰግን ፈልጋለሁ። ከጎኔ ሆኖ አንድ ላይ ሲጨናነቅ ነበርና በኦንላይንም ውድድሩን እያየ ሲደግፍ ነበረ። በጣም አመሰግናለሁ። የኢትዮጵያ ህዝብ አጠቃላይ በጣም ነው የማመሰግነው። ለኢትዮጵያ ብስክሌት ፌዴሬሽንም ላደረገልኝ ድጋፍ አመሰግናለሁ። ጓደኞቼ፣ የቡድን አጋሮቼ፣ አሰልጣኞቼ ሁላችሁንም በጣም ከልብ አመሰግናለሁ። አንዲሁም የድሬዳዋ ፖሊስ ክለብ አመራሮችን በጣም ላመሰግን ፈልጋለሁ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ ያመሰገንን። የእሁድ ምሽት መሰናዳችንን እዚህ ላይ ፈጸምን። በነገው ምሽት በመደበኛው መርሃ ግብር እንገናኝ እያልን የምንሰናበታችሁ ኤደን ገረመ በመስተንግዶ ኤልያስ አስማረ በቅንብሩ ነው። በጀመርነው ሙዚቃ እንሰናበታለን። ደህና ደሩ።